a mi dado dalato.
Go, go. Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬ ስርጭት ከሚደመጡት ጉዳዮች መካከል
7 ሰዓት ከምናምን አካባቢ በቻጅን ቢዜ ሲዘጋጅበት ስለነበረ ከደበቀ ቦታ ወደ ህዝብ ተኩሷል። ሁለት ወገኖች
ትራንት ምሽት በባህር ዳር ከተማ ላይ ለሁለተኛ ጊዜ የሮኬት ጥቃት መድረሱ ተሰምቷል። ሙሉ ዘገባው በምሽቱ ይደመጣል።
ፌስ ማስክን የፊት መሸፈኛ እንዲያቀርብልን ቃል ገብቶልን ነበር።
የኦሮሚያ ትምህርት ቢሮ ምክትል ኃላፊ አቶ ኤፍሬም ተሰማ ናቸው። የትምህርት ሚኒስቴር ለማቅረብ ቃል ገብቶ የነበረው የኮሮና ቫይረስ መከላከያ የአፍና አፍንጫ መሸፈኛ ተሟልቶ ባለመቅረቡ በጊዜ ትምህርት ለማስጀመር እንቅፋት እንደሆነባቸው የተለያዩ ክልሎች አስታውቀዋል። የዚህም ጉዳይ ዝርዝር በምሽቱ ይደመጣል። ሌሎች ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። በኢትዮጵያ ሰሜናዊ ትግራይ ክልል እየተካሄደ ካለው ውጊያ በመሸሽ በሚቀጥለው ከስድስት ወር እስከ አንድ ዓመት በሚደርስ ጊዜ ቁጥራቸው ከሁለት መቶ ሺህ በላይ የሚጠጉ ኢትዮጵያውያን ወደ አጎራባች ሱዳን ሊሰደዱ ይችላሉ የሚል ስጋት እንዳለው የተባበሩት መንግስታት ድርጅት አስታወቀ። ባሳለፍነው ረቡዕ ዕለት 1896 ሰዎች ድንበር አቋርጠው ወደ ሱዳን መግባታቸውን የገለጠው ድርጅቱ ውጊያው ተቀሰቀሰበት ካለፉት ሁለት ሳምንታት ወዲህ ወደ ሱዳን የገቡት ስደተኞች 33,000 መድረሳቸውን ተናግሯል። ብዙዎቹ አገር ቤት ከቀረን ውጊያ ውስጥ እንድንሳተፍ ያስገድዱናል ብለው የሰጉ ወጣት ወንዶች መሆናቸውንም ጭምር አመላክቷል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በትላንትናው ዕለት ባወጣው መግለጫ ትግራይ ክልል ውስጥ ማህበረሰቦች ጋር መድረስ የማይቻል መሆኑንና መገናኛዎችም የተቋረጡ በመሆናቸው ሰብአዊ ድጋፍ የሚያስፈልጋቸው 2.3 ሚሊዮን ህጻናት ጋር ለመድረስ እንዳልተቻለም አስታውቋል። የኦሮሚያ ፖሊስ ኮሚሽን ሰሞኑን ባወጣው መግለጫ መንግስት ኦነግ ሸኔ ብሎ የሚጠራቸው 274 በምዕራብ ወለጋ የሚንቀሳቀሱ ሸማቂዎች ላይ እርምጃ መውሰዱን አስታውቋል። የክልሉ ኮሚሽነር ጄኔራል አራርሳ መርዳሳ ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ ባካሄድነው ዘመቻ 142 የኦነግ ሸኔ አባላትን ደምስሰናል ሲሉ 132ቱን ደግሞ መያዛቸውን ገልጸው ነበር። ኮሚሽነር ጄኔራሉ ከተያዙት መካከል 104ቱ የህወሓት አባላትና የኦነግ ሸኔ አሰልጣኞች ናቸው ቢሉም የሸማቂዎቹ ምዕራብ ዞን ቃል አቀባይ ቢሉስ ማጉታ አንድም የተደመሰሰ የኦሮሞ ነጻነት ታጣቂ የለም፣ ከህወሓት ጋርም አንሰራም ሲሉ ክሱን አስተባብሏል። ዜናውን ያደረሰን ናኮር መልካ ነው። የኢትዮጵያ ዴሞክራሲ ፓርቲ ኢዴፓ መስራችና ከፍተኛ አመራር የሆኑት አቶ ልደቱ አያሌው ዛሬ የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት ቀርበዋል። የዛሬው ቀጠሮ ብይን ለመስጠት የነበረ ቢሆንም አቃቤ ሕግ ክስ አሻሽሎ እንዲያቀርብ በመጠየቁ ለህዳር 24 2013 ተለዋጭ ቀጠሮ ተይዟል። ዜናውን ያደረሰችን ፀሐይ ዳምጠው ናት። የዩናይትድ ስቴትስ ተመራጩ ፕሬዝዳንት ጆ ባይደን የደቡባዊቱ ጆርጂያ ክፍለ ግዛትን ማሸነፋቸው ተገለጸ። ጆርጂያ ዴሞክራት ፕሬዝዳንታዊ እጩ ስትመርጥ 30 በሚጠጉ ዓመታት ውስጥ ይህ የመጀመሪያ ጊዜ ነው። ወደ 5 ሚሊዮን የሚጠጉ ድምጾች በእጅ ተቆጥረው ጆ ባይደን ዶናልድ ትራምፕን በ12,000 ድምጽ እንደበለጧቸው የክፍለ ግዛቷ የምርጫ ባለስልጣናት ትላንት ካስታወቁ በኋላ አሶሺየትድ ፕሬስ ጆ ባይደን ጆርጂያን አሸነፉ ሲል በይፋ አውጇል። ይህ ውጤት ባይደን እጃቸው ያደረጉት የክፍለ ግዛት ተወካዮችን ድምጽ ወደ 306 ከፍ አድርጎታል። ከዚሁ ከአሜሪካ ምርጫ ሳንወጣ ተመራጩ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ፕሬዝዳንት ዶናልድ ትራምፕን የፕሬዝዳንታዊ ምርጫውን ውጤት ባለመቀበላቸውና የኮቪድ-19 ወረርሽኝን የተመለከቱ ቁልፍ መረጃዎችን ለማጋራት ፈቃደኛ ባለመሆናቸው አጥብቀው ኮንነዋል። ባይደን ትላንት ለጋዜጠኞች በሰጡት ቃል ፕሬዝዳንቱ ምርጫውን እንዳለ እንዳላሸነፉም እንደማያሸንፉም እንደሚያውቁ እርግጠኛ ነን ብለዋል። እያደረጉ ያሉት ነገር ግን የሚያስቆጣ ነው ሲሉም አክሏል። ጆ ባይደን ትላንት በቪዲዮ አማካይነት ከ10 ዴሞክራት ሪፐብሊካን የክፍለ ግዛት አስተዳዳሪዎች ጋር ተወያይተዋል። የቀጣዩ ሳምንት የምስጋና ቀን ታንክስጊቪንግ ዴይ እየተቃረበ ባለበት በአሁኑ ወቅት በኮቪድ-19 ሳቢያ ሆስፒታል የሚገቡ ሰዎች ቁጥር እየጨመረ ነው። ይዞታው በጤና ተቋማትና ሰራተኞች ላይም ከባድ ጫና እያሳደረ ነው ሲሉ ባይደን ተናግረዋል። ይህንን ዴላዌር ላይ ከተናገሩ ከጥቂት ጊዜ በኋላም የዋይት ሀውስ የኮሮና ቫይረስ ግብረ ኃይል ለጋዜጠኞች ባደረገው ገለጻ ምክትል ፕሬዚዳንት ማይክ ፔንስ የኮቪድ ክትባትን አስመልክተው ተስፋ አዘል ንግግር አድርገዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከተጨማሪ የጋቢና ቤ መሰናዶዎች ጋር አብራችሁ ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለምታመሹ እናመሰግናለን። ለአስተያየትና ጥቆማ የማኅበራዊ መገናኛ ገጾቻችንን መጠቀም አትዘንጉ። ቪኦኤ አምሃሪክ በፌስቡክ በትዊተርና ኢንስታግራም ገጾች የምንገኝበት ነው። ወደ ቀዳሚው ዘገባ እናምራ። ትናንት ምሽት ወደ ባህር ዳር ከተማ በድጋሚ ሮኬቶች መተኮሳቸው ተሰምተዋል። ሮኬቱን የተኮሰው ደግሞ የህወሓት ኃይል መሆኑን የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጄኔራል ይልማ መርዳሳ ለአሜሪካ ድምፅ ተናግረዋል። ከሜጀር ጄኔራል ይልማ መርዳሳ ጋር ቆይታ ያደረገው እስክንድር ፍሬው ነው። ስለ ሁኔታው ከሚያብራሩበት ቆይታቸው ይጀምራል።
ትክክል ነው። ከምሽቱ 7 ሰዓት ከምናምን አካባቢ ከጅም ጊዜ ሲዘጋጅበት ስለነበረ ከደበቀ ቦታ ወደ ህዝብ ተኩሷል። 2 ሮኬቶች እነዚህ ሮኬቶች ወዲያው በቦታ ላይ ደርሰን ስንል ሁለቱም የገበሬ ማሳ ላይ ነው የወደቁት። እሱን አጣርተናል። ከየት አካባቢ እንደተተኮሱም እናውቃለን። ስለዚህ አሁን ባለው እንትን ወደ ማሞቻው እየቀረበ ስለሆነ በአጭር ጊዜ ውስጥ እንቆጣጠራለን የሚል አመለካከት አለኝ። የደረሰ ጉዳትም የለም፣ አንድም ንብረት ላይም አንድም ሰው ላይም የደረሰ ጉዳት የለም። የገበሬ ማሳ ላይ ነው የወደቀው። ይህን ያለኝ መረጃ።
እነዚህ ሮኬቶች ከዚህ ቀደም በሰሜን እዝ ስር የነበሩ ናቸው? ከየት የመጡ ናቸው? ምክንያቱም ከዚህ በፊት ወድመዋል የሚል መረጃም ተሰጥቶ ነበረ።
በትክክል እኛ ባለን መረጃ ሁሉንም እኛ ባይወድም ኖሮ አደጋው ምን ያህል የከፋ እንደሚሆን ማየት ይቻላል። እነኚህ ለረጅም ጊዜ ሲዘጋጁ ስለነበረ በየጥሻው በየጉድጓድ ውስጥ በኮንትሮባንድም በተለያየ መንገድ አስገብተው የደበቁ ያለ መሆኑን መታወቅ አለበት። አሁን የመጨረሻ ሲሆን ነው እነዚህን እያወጡ ከየጉድጓድ ውስጥ እየተኮሱ ያለው እንጂ መጀመሪያ አካባቢ እኛ እዛ አካባቢ ያለውን ሚሳይሎችና ሮኬቶች በሙሉ የመጀመሪያ ዙር ላይ አጥፍተናቸዋል። እነኚህ ግን ለዚሁ ስራ ሲዘጋጁ ስለነበር ለረጅም ዓመታት ሳይታወቅ በየቦታው የጠበቋቸው መሆኑን ማየት ይቻላል።
ጄኔራል፣ ወደ አየር ኃይሉ እንቅስቃሴዎች ልመልሰዎት። ለሲቪል ኢላማዎች ጥንቃቄ ከማድረግ አንጻር ምን ያህል ጥንቃቄ ይደረጋል በስካሁኑ የአየር ጥቃት?
ይህን ነገር በተደጋጋሚ ገልጫለሁ። እኛ የራሳችን የግዳጅ አፈጻጸም ስነስርዓት ያለን፣ ህግ ያለን፣ በህግ የምንተዳደር ሰዎችንም ፓይለቶቻችንም ሁላችንም ስንመራም ፓይለቶችም ሲዋጉ ራሳቸው የሆነ የግዳጅ አፈጻጸም ህግጋት አለ። እነዚህ ህግጋቶች ሲቪሊያን የተሰበሰቡበት የእምነት ቦታዎች ከፍተኛ የሆነ ጥንቃቄ ነው የሚደረገው። ለዛም ሲባል ነው እስከዛሬ እነኚህም የጽንፈኛ አመራር መምታት ስላቃተን አይደለም። ወይ ወደ ቤተ ክርስቲያን ወይ ወደ ህዝብ ነው ተጠግቶ መግለጫ የሚሰጡት የሚታዩት። ለምሳሌ አሁን እነሱ በየማታ ወጥቶ መግለጫ የሚሰጡበት ድምፀ ወያኔ፣ የትግራይ ቴሌቪዥን ያሉበት በሙሉ እናውቃቸዋለን። በደንብ ነው ማለት ምንም ግልጽ ነው። የት እንዳሉም እናውቃለን፣ ኮኦርዲኔሽናቸውን እናውቃለን። ነገር ግን እነኚህ ተቋማት ህዝብ መሀል ስለሆኑ ነው እስከዛሬ ታግሰን ህዝብ ይጎዳል ብለን። ሁለተኛ በራሪዎቻችን ከአንዴም ሁለቴ ሶስቴ መሳሪያ ጭኖ ሄደው ካልመሰላቸው መንደር አለበት ህዝብ አለበት ብሎ ካመኑና ካልመሰላቸው ከሁለት ሶስቴ መስራፈት ጫኑ የተመለሱበት አጋጣሚዎች ብዙ ናቸው። ስለዚህ ጠላት ራሱ አድርጎ ራሱ እንደሚጮህ ሳይሆን ዘራሪዎቻችን ከፍተኛ ጥንቃቄ ለህዝብና ለንብረት እያደረግን ይህን ያለ መሆኑን እንገልጻለን።
ለምሳሌ ባለፉት 24 ሰዓታት ትናንትን ጨምሮ የተደረጉ የአየር ድብደባዎች ነበሩ?
በእርግጥ አሉ። አሁንም እንደቀጠለ ነው። ትናንትም ድብደባ አድርገናል። እነኚህ በፍጹም ከሲቪል ጋር የማያያዙ ጠላት ሊጠቀምበት ይችላል ብለን የምናስባቸው ከጦርነቱ ጋር ቀጥታ ግንኙነት አላቸው የሚለውን መሰረተ ልማቶች በእርግጥ የመጀመሪያው ምዕራፍ ላይ በብዛት አጥፍተናል። ነዳጅ ዲፖዎች፣ የመሳሪያ ማከማቻዎች አጥፍተናል። አሁንም ግን ሊቀሩ ይችሉ ጠላት ይጠቀምበታል የሚለውን ጥንቃቄ አድርገን እየመጣን ነው ያለነው። አሁኑ ሰዓት እንኳን
ህወሓት ዩኒቨርሲቲውን ጨምሮ በመቀሌ ከተማ አንዳንድ አካባቢዎች ጭምር ጥቃት መፈጸሙንና ሰዎች መጎዳታቸውን የገለጸባቸው አሉና ምንድን ነው በዚህ ላይ ያለው አስተያየት? በትክክል ሰዎች ተጎድተው ያውቃሉ በአየር ኃይሉ ድብደባ?
ይሄ በፍጹም ከእውነት የራቀ ነው። እዛ አካባቢ አመራሩ ተደራጅተው ቁጭ ብሎ የሚመራበት የመገናኛ ወይም ደግሞ ኮሚኒኬሽን ማዕከላቸው የነበረ ቦታ ነው። እጅግ በጣም ጥንቃቄ በተሞላበት ነው ያጠቃ ነው።
የት አካባቢ ማለት ነው? እዛ አካባቢ ሲሉ
ከመቀሌ ዳገቱ ላይ ከዩኒቨርሲቲ ተራ ወደ ዳገቱ መውረጃው ላይ። ስለዚህ መረጃዎች አሉን። እዛ ቁጭ ብሎ ነው ሲመሩ የነበረው። ለዛ ነው ያጠቃ ነው። ግን በእኛ ባደረግነው ጥቃት ግን አንድም በእርግጠኝነት መናገር ይቻላል አንድም ሰው አልተጎዳም። ምናልባት እዛ አካባቢ የጁንታ አመራር ተጎድቶ ሊሆን ይችላል። እነሱን እንደ ህዝብ አንቆጥራቸውም። ለወደፊት ይቀጥላል። ስለዚህ እዛ እሱንም በጥንቃቄ በተሞላበት ነው ያጠቃ ነው። አሁኑ በአሁኑ ሰዓት እንኳን ጁንታው የት እንዳለ በደንብ ነው የምናውቀው እኛ። ግን በዚህ የተካኑ ስለሆኑ ህዝብ ውስጥ ገብተው ቁጭ ስለምሉ ህዝብ ይጎዳል ብለን ነው ጥንቃቄ እያደረግን ያለ ነው።
አየር ኃይሉ ድሮኖችን ጨምሮ በኢትዮጵያና በአፍሪካ የሌሉ ውስብስብ መሳሪያዎችን በመጠቀም ጥቃት እየፈጸመ ነው የሚል ውንጀላም በህወሓት በኩል ተሰንዝሯል። ሰሞኑን ከህወሓት በወጣ መግለጫ ዩናይትድ አረብ ኤምሬትስ የሚለው ስምም የተጠቀሰበት አጋጣሚ አለ። ምንድን ነው በዚህ ላይ የእርስዎ ምላሽ ጀነራል?
እኛ በሶስት አቅጣጫ ነው ጠላትን የምናጠቃው። እነሱ በዚህ በውሸት የተካኑ ናቸው። አንደኛ የአቪዬሽን ወይም ደግሞ የአውሮፕላን ጥቃት ነው። ሌላኛው ከምድር ወደ ሰማይ የምንከላከልበት ሚሳይል ነው። ሶስተኛው በዚህ ሁለት ዓመት ተኩል ከተገነቡት አቅሞችና ትልቅ አቅም ከገነባ ናቸው የዩኤቪ ወይም ሰው አልባ አውሮፕላን ነው። አሰልጥነን ትጥቁንም ታጥቀን ከዚሁ ከማዕከል ተነስቶ ነው እየሰራንባቸው ያሉ። ይሄ ከእውነት የራቀ የቅጥፈት ነው። ለእኔ በጣም ቅጥፈት ነው። ሌላ ሰውም አልጋበዝንም። ሌላ ኃይልም የለም። በራሳችን በገነባ ነው አቅም ነው ጠላትን እየደመሰስ ነው ያለ ነው።
ሜጀር ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ፣ እንግዲህ ሰሞኑን ደግሞ በሌላ መረጃ ቃለ መጠይቅ እንደምናደርግ ተስፋ አድርጋለሁ። ለዛሬው በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ ስለደወላችሁ።
ትምህርት ቤቶችን መልሶ በመክፈት ሂደት ላይ የትምህርት ሚኒስቴር ለማቅረብ ቃል ገብቶ የነበረው የኮሮና ቫይረስ መከላከያ የአፍና አፍንጫ መሸፈኛ ተሟልቶ ባለመቅረቡ ትምህርት በጊዜ ለመጀመር እንደቸገራቸው የኦሮሚያ የደቡብና የሶማሌ ክልል ትምህርት ቢሮዎች ገልጸዋል። የትምህርት ሚኒስቴር በበኩሉ ለጊዜው በጉዳዩ ላይ የሚሰጠው መልስ አለመኖሩን ጠቅሶ መልስ በሚሰጥበት ወቅት እንደሚያሳውቀን ገልጿል። ሙክታር ጀማል ዝርዝር አለው።
የኮሮና ቫይረስ ወረርሽኝን ተከትሎ በወረሃ መጋቢት የተዘጉት ትምህርት ቤቶችን መልሶ ለመክፈትና ከትምህርት ገበታቸው ርቀው የቆዩ ተማሪዎችን ወደ ትምህርት ለመመለስ በሚያስችል መንገድ ላይ መፍትሄ ለማስቀመጥ የኢትዮጵያ ትምህርት ሚኒስቴር ከጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት ጋር በመሆን ሰፊ ጥናቶችና ምክር ሀሳቦችን ማቅረቡ ይታወሳል። የመማር ማስተማር ሂደቱን ለማስጀመር እንዲያስችል በባለሙያዎች እንደ ምክር ሀሳብ ቀርበው ከነበሩት ውስጥ ተማሪዎች የአፍና አፍንጫ መሸፈኛን እንዲጠቀሙ አስገዳጅ ሆኖ በመቀመጡ የትምህርት ሚኒስቴር በክልል ትምህርት ቢሮዎች በኩል ለመንግስትና ለግል ትምህርት ቤቶች የአፍና አፍንጫ መሸፈኛ በነፃ እንደሚሰጥ የገለጸ ቢሆንም የአፍና አፍንጫ መሸፈኛ ተሟልቶ ሊቀርብ አለመቻሉን የኦሮሚያ የደቡብና የሶማሌ ክልል ትምህርት ቢሮዎች ገልጸዋል። 11 ሚሊዮን ገደማ ተማሪዎችን እንደሚቀበል የገለጸው የኦሮሚያ ትምህርት ቢሮ ቃል ከተገባለት የአፍና የአፍንጫ መሸፈኛ ውስጥ እጁ ላይ የደረሰው 10 በመቶ እንደማይበልጥ የቢሮው ምክትል ኃላፊ አቶ ኤፍሬም ተሰማ ለቪኦኤ ተናግረዋል።
ትምህርት ሚኒስቴር ቃል የገባልን 20 ሚሊዮን ነበር። ከዛ ውስጥ እስካሁን በጀትን የደረሰውና ለትምህርት ቤቶች ያደረስነው 2.1 ሚሊዮን የፊት መሸፈኛ ነው። ዘንድሮ ከጥቅምት 18 ጀምረን የ8ኛና 12ኛ ክፍል ተማሪዎች ለክልልና ለአገር አቀፍ ፈተናዎች እንዲዘጋጁ ትምህርት ቤቶች ተከፍተው ነበር። እነሱ ላይ አይተን ደግሞ ሌሎችንም ለመፈት ሙከራ ላይ ነበር። ለዚህ የትምህርት ሚኒስቴር ማስክ ፌስ ማስክን ወይም የፊት መሸፈኛ እንዲያቀርብልን ቃል ገብቶልን ነበር። ግን የፋብሪካዎቹ የአቅርቦት የማኑፋክቸሪንግ ካፓሲቲ ተገድቧልና እስካሁን ከ2.1 ሚሊዮን ያልበለጠ ፌስ ማስክ አግኝተን ያንን ለ8ኛና 12ኛ ክፍል ተማሪዎች ያቀርበናል። እነሱ በዛው ቀጥለው በትምህርታቸው ላይ ናቸው ማለት ነው።
ትምህርት ሚኒስቴር አውጥቶ በነበረው መርሃ ግብር መሰረት የመጀመሪያው ዙር ትምህርት ቤቶችን መክፈት ከጥቅምት 9/2013 እንዲጀምሩ ውሳኔ አስተላልፎ የነበረ ቢሆንም ባለፈው ጥቅምት ወር የመጀመሪያ ሳምንት ትምህርት ሚኒስቴር ባወጣው መግለጫ የአፍና አፍንጫ መሸፈኛ ያልደረሳቸው ትምህርት ቤቶች ትምህርት እንዳይጀምሩ ማሳሰቡ ይታወሳል። በዚሁ መሰረት የአዲስ አበባ የኦሮሚያ እና ሌሎች ትምህርት ቢሮዎች ፈተና ከሚወስዱ የ8ኛ እና 12ኛ ክፍል ተማሪዎች ውጪ ሌሎችን የትምህርት ደረጃ አለመቀበላቸውን የገለጹ ቢሆንም የደቡብ ክልል ትምህርት ቢሮ ጥቂት የጸጥታ ችግር ካለባቸው አካባቢዎች ውጪ በሌሎቹ ላይ በክልሉ በኩል ባስተላለፈው ውሳኔ የመማር ማስተማር ሂደት መጀመሩን የትምህርት ቢሮው ምክትል ኃላፊ አቶ ደረሰ ጌሳኖ ተናግረዋል።
ከትምህርት ሚኒስቴር ማግኘት የሚገባን ማስክ 8.4 ሚሊዮን የሚጠጋ ማስክ ነበር። በእኛ እቅድ መሰረት ከትምህርት ሚኒስቴር ለማግኘት ቃል ተገባልን። ነገር ግን እስካሁን የቀረበው ወደ 1.6 ሚሊዮን አካባቢ ነው የቀረበልን። እኛ ይሄ እየቀረበ ያለው ከገጠመን ከአገራዊ አጠቃላይ ሁኔታ መነሻ ስላልደረሰ በአካባቢ ያሉ የተለያዩ ቴክኒክና ሙያ ትምህርትና ስልጠና ኮሌጆችን፣ ተቋማትን እንዲሁም ደግሞ ሌሎች ማስክን በቀላሉ ሰርቶ ማቅረብ የሚችሉ ጥቃቅንና አነስተኛ ኢንተርፕራይዘሮችን ጭምር ባሳተፈ መንገድ ማስኮች እየተሰሩ ለትምህርት ቤቶች እንዲዳረሱ ለማድረግና ወላጆች በየአካባቢያቸው ለልጆቻቸው የሚያቀርቡበት ሁኔታ ላይ የትምህርት ሚኒስቴሩ እንደማይደርስና ሁሉም ተማሪ በቂ እንደማይሆን ካረጋገጠን በኋላ መሄድ ይችላል። ነገር ግን የደረሰችን 1.6 ሚሊዮን የምትጠጋውን የትምህርት ሚኒስቴርን ቅድሚያ ትምህርትን መጀመር ያለባቸው የ8ኛና የ12ኛ ክፍል ተማሪዎች ቀድሞ እንዲያገኙ አድርገን ሌሎቹ ቀሪ ተማሪዎች ደግሞ ቀደም ባልኩት አግባብ በደረሰባቸው አካባቢዎች ለሁሉም እየደረሰ በአንዳንድ በጎደሉ አካባቢዎች ላይ ደግሞ ከራሳቸው እያመጡ እንዲሄዱ ለማድረግ ጥረት እያደረግን ነው ያለነው እና በዚህ አይነት አግባብ ነው የሸፈነ ያለነው ጉድለቱን።
ተማሪዎችን ወደ ትምህርት ገበታ ለመጥራት የሚያስችል ቅድመ ሁኔታ ለመከወን እና የኮሮና ቫይረስ ስርጭትን በመከላከል ሂደት ላይ ክትትል የሚያደርግ ኮሚቴ በየደረጃው መቋቋሙን የገለጸው የሶማሌ ክልል ትምህርት ቢሮ የአፍና አፍንጫ መሸፈኛ አለመዳረሱ ሁሉም ትምህርት ቤቶች በአንድ ጊዜ ወደ መማር ማስተማር ሂደቱ እንዳይገቡ ማነቆ መፍጠሩን በቢሮው የትምህርት ቤቶች ፕሮግራም ማሻሻያ ዳይሬክተር አቶ ሐሰን አብዲ ለቪኦኤ ገልጸዋል።
በእኛ ክልል አጠቃላይ የትምህርት የተማሪዎች ቁጥር ፌስ ማስኩ 2,350,268 ነበረ። እስካሁን ክልሉ የደረሰው 1,082,736 ነው የደረሰው። የትምህርት ቤት ተከፋፋ ሶማሌ ክልል ፌስ ማስክ ያልደረሳቸው ወረዳዎች ካልሆነ በስተቀር ሌሎቹ ስራ ጀምሯል። እስካሁን 7 ወረዳ ፌስ ማስክ ያልደረሰ በብዛት አንድ ዞን ላይ ያለው ዶሎ ዞን የሚባል 7 ወረዳ ገና አልደረሰም። እነዚሁ ናቸው፣ ሌሎቹ በብዛት ደርሷል።
ትምህርት ሚኒስቴር በመስከረም አጋማሽ ላይ ወስኖ በነበረው መሰረት ትምህርት ቤቶችን መልሶ በመክፈት መርሃ ግብር የመጀመሪያ ደረጃ የትምህርት ቤቶች መክፈቻ ጊዜ ጥቅምት 9 በሁለተኛ ዙር በዞንና በክልል ከተሞች የሚገኙ ትምህርት ቤቶች በጥቅምት 16 እና በሶስተኛ ዙር በአዲስ አበባና በአዲስ አበባ ዙሪያ የኦሮሚያ ልዩ ዞን የሚገኙ ትምህርት ቤቶች በጥቅምት 30 ትምህርት እንዲጀምሩ አቅዶ የነበረ ቢሆንም እንደታሰበው ሊሳካለት አለመቻሉ ተነግሯል። በጉዳዩ ላይ ከሚኒስትሩ መልስ ለማግኘት በተደጋጋሚ ሙከራ ብናደርግም ለጊዜው ምንም ማብራሪያ እንደማይሰጥና ወደፊት የሚገለጽ ከሆነ እንደሚያሳውቁን የትምህርት ሚኒስትሩ ቃል አቀባይ ወይዘሮ ሐረጓ ማሞ ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አብዛኛው ጊዜ የካንሰር ህሙማን ካንሰሩን ለማስወገድ የሚወስዷቸው መድኃኒቶች የፀጉር መርገፍን ያስከትላሉ። ይህም ለሌላ የቁመና ለውጥ ስለሚከታቸው ካለባቸው በሽታ በተጨማሪ ህሙማኑ ለተለያዩ የድብርት ስሜቶች ይጋለጣሉ። ይህን ችግር ለመቅረፍ ታዲያ ከወደ ኬንያ አንድ የፀጉር ሳሎን በነፃ ሰው ሰራሽ ፀጉር ማደልና ህሙማንን ማስዋብ መጀመሩ ተሰምቷል። ኤደን ገረመው የሩዴልመን ድሮፕን ዘገባ ወደ አማርኛ መልሰዋለች።
የፀጉር ሰሪዋ ዳያና አካች ዋና ዓላማ በካንሰር ህሙማን ፊት ላይ ፈገግታን ማየት ነው። ሜሪ ናፋላ ታዲያ የሶስት ልጆች እናትና የካንሰር ህመም አገጋሚ ናት። ህክምናው ቢያድናትም ፀጉሯን ግን አርግፎታል። ይህም ባዶ የመቅረት ስሜት ውስጥ ከቷታል። አሁን ታዲያ የምትደሰትበት ነገር በዳያና ፀጉር ቤት ውስጥ እንዳገኘች ትናገራለች።
This salon has done to us today. She has instilled confidence in us and
ይሄ የውበት ሳሎን በራስ መተማመናችንን መልሶልናል። አሁን እንደምንድን እያሰብን የሚመጡብንን ፈተናዎች በመቋቋም በጎ ነገር እያሰብን ለመኖር እንችላለን።
Knowing that we are going to heal.
እንደ ዓለም የጤና ድርጅት ሪፖርት ከሆነ በኬንያ ካንሰር ሶስተኛው ገዳይ በሽታ ሲሆን በካንሰር ህይወታቸው የሚያልፍ ሰዎች ቁጥርም እየጨመረ ነው። እንደ አውሮፓውያን አቆጣጠር በ2012 ዓ.ም በአመት 13000 ብቻ የነበረው የካንሰር ህሙማን ቁጥር አሁን 48000 ደርሷል። ዶክተር ግላድዌር ኪየር በናይሮቢ ሆስፒታል የካንሰር ሐኪም ናቸው። ለካንሰር ህመም መጨመር ዋናው ምክንያት ያኗኗር ለውጥ ነው ይላሉ።
We are smoking more. We are taking alcohol more.
ሲጋራ የሚያጨሱና አልኮል የሚጠጡ ሰዎች ቁጥር ጨምሯል። ቀድሞ የነበረው አመጋገባችን ተቀይሯል። ውሃ ብዙ አንጠጣም። ቅጠላ ቅጠል ከመመገብ ይልቅም በፋብሪካ የተመረቱ ምግቦችን ነው መመገብ የምናዘወትረው።
We have less water and greens in our food, more processed food.
የኬንያ መንግስት በመላው ሀገሪቱ የካንሰር ምርመራ ጣቢያዎችን እያዋቀረ ይገኛል። ይሁንና በቀን የነፍስ ወከፍ ገቢያቸው ከ$3 ላነሱት አብዛኞቹ ኬንያውያን ቢያማቸውም ህክምናውን መከታተል የሚያስችል የገንዘብ አቅም የላቸውም። የ45 ዓመቷ ናፋላ ለህክምና መክፈል መቻሏ እድለኛ ያደርጋታል። ህክምናውን ስትከታተል ለረገፈው ጸጉሯ አሁን ዊክስ ላደረገችም ማታቱ ተብለው በሚጠሩት የኬንያ መጓጓዣዎች ውስጥ ሰዎች ያገሉኛል የሚለው ፍርሃቷ ቀንሶላታል።
I was very sick, I couldn't walk. And the matatu guy was like
አንዴ አሞኝና ተዳክሜ ወደ ማታቱ ልገባ ስል እናንተ በሽተኞች እኮ የሚያስፈልጋችሁ አምቡላንስ ነው፣ የሚያስፈልጋችሁ ማታቱ አይደለም፣ ካንሰራችሁ እኛንም ይጎዳናል ሲል ተናገረኝ። ያኔ በጣም ነው ያዘንኩት።
Because cancer can infect us. I felt so bad.
የናፋላ ጸጉር ሰሪ ሆነችው ዳያና ይህን ስራ የጀመረችው ከ7 አመታት በፊት ነበር። ያኔ ጓደኛዋ ካንሰር ይዟት ስለነበር ጸጉሯ ሲረግፍ ዳያና የዊግ ስጦታ አበረከተችላት። ይሄ ታሪክም የዳያናን የውበት ሳሎን ቀየረው።
My friend, let me say my friend gave me the willpower to keep doing this. So yeah. She is the one who motivated me.
ይህንን ማድረጌን በማህበራዊ ሚዲያ ላይ አጋራሁት። ከዛም ሰዎች መመረጥ ጀመሩ። ጓደኛዬ አሁን አርፋለች፣ ነገር ግን በገነት ሆና በምንሰራው ነገር እንደምትደሰት ሙሉ እምነት አለኝ።
She's in heaven right now and I'm sure she's very proud of what I'm doing.
Diana ሴቶቹን የምታስውባቸው በነፃ ነው። ዊጎቹ እያንዳንዳቸው $250 ያወጣሉ። ዋጋቸው በተራዶ ተቋማትና በሆስፒታሎች እርዳታ ይሸፈናል። ከካንሰር ለሚያገግሙ ሰዎች ማገገሙ በራሱ ረጅም ጊዜ የሚፈጅና አድካሚ ነው። ነገር ግን ይህን መሰል የበጎ ፍቃድ አገልግሎቶች ብቻችንን አይደለንም የሚል የድጋፍና የመደሰት ስሜት ይፈጥርላቸዋል።
katabunu ambaridu bulu leke finaidu afura
አብረን ስላመሸን ደስ ብሎናል። አብታሙ ስዩም መሰናዶን በመምራት ኤልያስ አስማረ ደግሞ የድምጽ መንደስነውን በማከናውን እስካሁን ድረስ አብረናችሁ ቆይተናል። ትዝታ በላቸው ደግሞ የመርሃ ግብሩ አርታኢ ናት። መልካም ምሽት ይሁንላችሁ።
ያልቢለው ካሚን ሲቡ በሰላማ ተውት ተጂቡ መተጃያ አልጊታር ደወር ሀዲዱ ንንሻ ዘለበሪዱ شوفي ولا فينا الجيتار دور حديده من شان زن البريد شوفي ولا فينا ما كتبوا الوان بريده قولوا لي كيف نعيده الفراغ عليهم فكر يا باباي Kale